የጸጥታው ምክር ቤት በህዳሴ ግድብ ጉዳይ ዛሬ የሚያደርገው ስብሰባ የተለየ ለውጥ እንደማያመጣ ኢትዮጵያውያን የዘርፉ ባለሙያዎች ገለጹ። የህዳሴ ግድብ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም የሚሉት የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አሰፋ ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል። ግብጽና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው ማስተንፈሻነት እንደሚጠቀሙ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታ ምክር ቤት ጉዳዩን የማየት ህጋዊ መሰረት እንደሌለው ተናግረዋል። የተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ የህዳሴ ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጪ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማደግፍ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በግድቡ ጉዳይ ዛሬ ከሰዓታት በኋላ ይሰበሰባል። ኬኔዲ አባተ ዝርዝር ዘገባ አድርሶናል።
ላለፉት 10 አመታት በኢትዮጵያ በግብጽና በሱዳን መካከል ሲካሄድ በነበረው የታላቁ የኢትዮጵያ ህዳሴ ግድብ ድርድር በብዙ ቴክኒካዊና ህጋዊ ነጥቦች ላይ ስምምነት ቢደረስም በሶስቱ ሀገራት መካከል አሁንም ከፍተኛ አለመግባባቶች አሉ። አለመግባባቶቹን ለመፍታት በአፍሪካ ህብረት መሪነት ሲደረግ የነበረው የሶስትዮሽ ድርድርም በድርድሩ አካሄድ ላይ ስምምነት ባለመደረሱ ከተቋረጠ ወራት ተቆጥረዋል። በሶስቱ ሀገራት መካከል ስምምነት ቢደረስም ባይደረስም የግድቡን የውሃ ሙሌት እንደምታከናውን በተደጋጋሚ በይፋ ያሳወቀችው ኢትዮጵያ ሁለተኛውን ዙር ሙሌት ከጥቂት ቀናት በፊት መጀመሯ ይፋ ሆኗል። ያለ ስምምነት ሙሌቱ መጀመር የለበትም የሚል አቋም የሚያራምዱት ግብጽና ሱዳን በአረብ ሊግ ጥምር በመታገዝ በግድቡ ጉዳይ ላይ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግ በምክር ቤቱ ተለዋጭ አባል ቱኒዚያ አማካኝነት በጠየቁት መሰረት ምክር ቤቱ ዛሬ ይሰበሰባል። የህዳሴው ግድብ ልክ ግብጽና ሱዳን እንደሚገነቡ ያላቸው ግድቦች ሁሉ የልማት ግድብ እንጂ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም የሚሉት የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል።
ይህ አንድ የልማት ፕሮጀክት ነው። የቀጥታ ጋር ጸጥታም ሆነ የዓለም ጸጥታን የሚመለከት ጉዳይ አይደል። ይህ ልክ እነሱ እንደሰሩት ግድብ እንደ አስዋን ግድብ ማለት ነው፣ ወይም ሱዳኖች እንደሰሩት ማራዊ ግድብ ወይም ሌሎች ሀገሮች እንደሚሰሩት የልማት የአይን ማመንጫ ግድብ ነው። ይህንን ጸጥታው ምክር ቤት መውሰዱ አግባብ ያለው አይመስለኝ። ብዙዎችም ይህ አግባብ እንዳልሆነ ይረዳሉ። ባለፈውም አመት እኮ እንዲህ ያለ ሙከራ ተደርጎ ውይይታቸውን በአፍሪካ ዩኒየን ቀጥሉ ብሎ ጸጥታው ምክር ቤት መመሪያ ሰጥቷል። በዛ መሰረት ነው እንግዲህ የአፍሪካ ህብረት ውይይት እየተካሄደ ያለው እና በዛው መቀጠሉ ነው ለሶስቱ ሀገሮች የሚያዋጣቸው።
ግብጽና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው በሽፋንነት እንደሚጠቀሙ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን የማየት ህጋዊ መሰረት እንደሌለው ነው የሚናገሩት።
ይህ የህዳሴው ግድብ የውስጥ ችግራቸውን ማስተንፈሻ አድርገው በቋሚነት ስለያዙት ብዙ ነገርም እየዋሹ ስለመጡ ለህዝቡ ኢቭን ውሃው ጭምርኛ ጋር ነው የሚመነጨው ብለው ስለያዙት ያንን ነገር ለማስተንፈስ ነው አሁን ወዳ ወዲህ እንዲያልቅም አይፈልጉም አፍተሮል። ስለዚህ አሁን ከዚህ በፊትም እኮ ይዘውት ሄደው ነበር ሴኩሪቲ ካውንስሉ ጋር ኖ ይሄ ጉዳይ የአፍሪካ ጉዳይ ነው፣ ውሃውም ወንዙም ያለው እዛ ነው፣ የአፍሪካ ህብረት ደግሞ ይህንን ማድረግ ይችላል። እንግዲህ ይህንን እንዲሰሩ ሪስፔክቲቭ የሆኑ ፕሮብሌሞችን እንዲፈቱ ሪኮግኒሽን አለ። ስለዚህ ባይፓስ ሊደረግ አይችልም። በሌላ አነጋገር ደግሞ አሁን የአፍሪካ ዩኒየን ይዞት እያለ ወደ ሌላ ሊሂድ ብሎ ሃይጃክ ማድረግ አንደኛ የአፍሪካ ዩኒየንን አንደርስሜት ማድረግ ነው፣ ሁለተኛ የአፍሪካ እንትማ ነው የተባበሩት መንግስታት ያልተሰጠውን ማንዴት ማለት ነው። በህግ ይህንን ለመፍታት ምንም አይነት ህግ አልተሰጠውም። ለሱ የሚሄደው ለማደናገር እንጂ ምንም የተለየ ነገር እንዲመጣ ታስቦ አይደለም።
በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ሰኔ 25 በጸጥታው ምክር ቤት በትግራይ ክልል ጉዳይ ከተካሄደው ይፋዊ ስብሰባ በኋላ የግድቡ ጉዳይ ወደ ጸጥታው ምክር ቤት መቅረቡን በማስመልከት ከጋዜጠኞች ለተነሳላቸው ጥያቄ ሲመልሱ የህዳሴው ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጪ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማትደግፍ ገልጸዋል።
We don't believe any transboundary resource should be seen at the council. ማንኛውም ድንበር ተሻጋሪ የውሃፍ በምክር ቤቱ መታየት አለበት ብለን እናምናለን። ይህ የጸጥታው ምክር ቤት ኃላፊነት ነው ብለን እናስብም። ሙሉ በሙሉ ከምክር ቤቱ ኃላፊነት ውጪ ነው። በአፍሪካ ህብረት የሚመራውን ሂደት በቁርጠኝነት እንደግፋለን። የተወሰኑ የቴክኒክና የህግ ጉዳዮች ናቸው የቀሩት። ጉዳዩ ፖለቲካውና ዓለም አቀፋዊ ግጭት መላበስለበትም። ይህን ጉዳይ ወደ ጸጥታው ምክር ቤት መውሰድ የሚፈልጉ ጥቂት ሀገራት እንዳሉ እንገነዘባለን። ነገር ግን የድንበር ተሻጋሪ ወንዞች ችግር የሚፈታው በዚህ መንገድ አይደለም። አሁን ይህን ጉዳይ ልንመለከት ነው። ዓለማችን ስንት ድንበር ተሻጋሪ ወንዞች አሏት? 250። ስለዚህ ታውቃላችሁ፣ ምክር ቤቱ ስለ ድንበር ተሻጋሪ ወንዞች የግጭት መንስኤነት በመጠየቅ ስራ ሊጠመድ ነው ማለት ነው። ይህ በፍጹም ተቀባይነት የለውም።
የኢትዮጵያ ግድቡን የመሙላት ድርጊት ዓለም አቀፍ ሕግን የጣሰ እንደሆነ ግብጽና ሱዳን ይከሳሉ። ቱኒዚያ ለጸጥታው ምክር ቤት ባቀረበችው ረቂቅ የውሳኔ ሐሳብም ሁለተኛው የግድቡ ሙሌት እንዲቋረጥ ጠይቃለች። ኢትዮጵያ ሙሌቱን የምታከናውነው ሀገራቱ በፈረሙት የመርሆች ስምምነት መሰረት መሆኑን የሚገልጹት ኢንጂነር ጌዲዮን የሁለቱ ሀገራት ክስ ዓለም አቀፉን ማህበረሰብ የማደናገር ሙከራ እንደሆነ ነው የተናገሩት። የጸጥታው ምክር ቤትም ሙሊቱ ይቋረጥ የሚለውን የቱኒዚያን ጥያቄ ሊቀበል የሚችልበት የህግ መሰረት እንደሌለው አንስተዋል።
የህዳሴ ግድብ ድርድር የሚካሄደው በመርህ ስምምነቱ ነው፣ 2015 በተፈረመው። እኛ መርሆቹን አክብረን ነው የምንሰራው። ያ ተጥሷል የሚሉ ከሆነ የትኛው መርህ ነው የተጣሰው? አንዳንድ ጊዜ በጥቅሉ የሚናገሩት ነገር የዓለም አቀፉ ህብረተሰቡን ለማሳሳት ሙከራ ይመስለኛል። ግን በዚህ የሚሳሳት ሀገር በዚህ የሚሳሳት ምክር ቤት ያለ አይመስለኝም። ይህንን የሙሊት ስርዓት የሰሩት የሶስቱ ሀገሮች ኤክስፐርት ናቸው። ኢትዮጵያ የሰራቸው አይደለም። ያንን ስርዓት ተከትለን በመርህ ስምምነቱ መሰረት ላይ ተከትለን ነው ሞላው። ስለዚህ የትኛው የህግ መሰረት የትኛው ማስረጃ ኖሯቸው ነው እንዳለ ጥያቄ የሚያቀርቡት የሚለው ራሱ መጠየቅ አለበት። የጸጥታው ምክር ቤትም ጉዳዩን ይህንን መረጃ ያስፈልጋል እኮ እንደው መረጃ በሌለበት የህግ መሰረት በሌለበት አንድ ሉዓላዊ ሀገር ግድብ ሰርቶ ውሃ አትሞላም ለማለት አስቸጋሪ ነው። የሚጠየቅም ጥያቄ አይደለም።
የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ የግድቡ ጉዳይ በጸጥታው ምክር ቤት መታየቱ ከተመድ መርሆች አንጻር ሲታይ ሶስቱን ሀገራት እንዲስማሙ ከመምከር ውጭ የተለየ ነገር አያመጣም የሚል እምነት አላቸው።
አንደኛ አሁን አጠያየቁ ራሱ የዲፕሎማሲ መርህን የተከተለ አይደለም። ያው የአረብ ሊጉን ብትወስደው እኮ በምን ምክንያት ገባ ቢባል እንኳን ጀስቲፋይ አያደርግም። ለምሳሌ ያህል የተባበሩት ጉዳይ የመጀመሪያው ሲያሰሩ እኮ የሚለው ምንድን ነው? ፕሪንሲፕሉ ሶቨርኒቲ ነው የሚለው እንደምታውቀው። ያው ከሶቨርኒቲም እኮ ኢኳል ሶቨርኒቲ ነው የሚለው። ስለዚህ ኢትዮጵያ በራሷ ግዛት ውስጥ ለምትገነባው ነገር ሌላውን እስካሉ ጉዳይ ድረስ እኮ ፍቃድ ያስፈልጋል። ሁለተኛው ነን ኢንተርፌራንስ ነው የሚለው ፕሪንሲፕሉ ራሱ የተባበሩት መንግስታት ማለት ነው። በኢትዮጵያ ውስጥ ጉዳይ ዝም ብሎ አይገባም። እንደው አንዳንዴ ለፕሮፓጋንዳ ለምናምን አሁን አሜሪካ ምናምን ሲገባ ታይዋለን። የአማራ ቀበሌ የሆነ ቀበሌ የጉራጌ ቀበሌ ምናምን እያለ ያወራል። ያ የራሱ ችግር ነው። ዓለም አቀፍ ሕግም መሰረት የለውም እንደዛ ሲያወሩ ማለት ነው። እነሱም ቢሆን እና እኔ የተለየ ነገር ያመጣሉ ብዬ አላስብም። የተለየ ነገር ያመጣሉ ተብሎ አይታሰብም። ለምን ምክር ሊሰጥ ይችላል እንደ ባለፈው ማለት ነው። ሂዱና ተስማምታችሁ ጨርሱ ብሎ ሊል ይችላል። ሌላው አነጋገር ተውና እዛው ባለው በተባበሩት መንግስታት እንኳን በቅርቡ በወጣው ሕግ መሰረት ኢትዮጵያ ነች ትክክል፣ በጋራ እንጠቀም፣ እንደዚህ ሁን ብላ ያቀረበችው ኢትዮጵያ እኮ ነች። ግብጽ አስተንኪ ነው። ሱዳን ዝም ብሎ ነው እሱ አቋም የሚለው።
በቅርቡ የተጀመረው የግድቡ ሁለተኛ ዙር የውሃ ሙሌት እስከ ነሐሴ ወር መጨረሻ እንደሚጠናቀቅ የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ተናግረዋል።
እንግዲህ ሙሌቱ ያው የግንባታውን ሂደት ተከትሎ ነው የሚሄደው። የግንባታውን ሂደትና የሚዘንበውን ዝናብ ተከትሎ ነው። ትንበያዎች የሚያሳዩት ጥሩ ዝናብ እንደሚኖር ነው። ስለዚህ የሁለቱ ቅንጅት ነው። በእነዚህ ወራቶች ግድቡ ቁመቱ ሲጨምር በቂ ውሃ ከመጣ ያንን ያጠራቅማል ማለት ነው። ስለዚህ በዛ መልክ ከሄደ አሁን ከነሐሴ ወር መጨረሻ የግድቡ ቁመት 95 ሜትር ሲደርስ ውሃ ውስጥ ላይ ደርሷል ተብሎ ይገመታል። የሁለተኛው ሙሌት ተጠናቀቀ የሚባለው ያኔ ነው። አሁን ተጀመረ ነው የምንለው።
የግድቡ ሁለተኛ ዙር ከተጠናቀቀ ኢትዮጵያ የዲፕሎማሲ የበላይነት እንደሚኖራት የገለጹት ደግሞ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ ናቸው። በግድቡ ጉዳይ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ቢቀመጥም ሶስቱ ሀገራት ወደ ድርድራቸው እንዲመለሱ ከማበረታታት ውጭ ምክር ቤቱ እምብዛም የሚያደርገው ነገር እንደሌለ የምክር ቤቱ የወሩ ሰብሳቢ የሆኑት በተመድ የፈረንሳይ አምባሳደር ባለፈው ሳምንት መግለጻቸው ይታወሳል። በዛሬው ስብሰባ የኢትዮጵያ የግብጽና የሱዳን ተወካዮች ለምክር ቤቱ አባላት ንግግር ያደርጋሉ ተብሎ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ.